Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ጉዳዮች መካከል
ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። ከመስከረም 25 በኋላ የሚካሄደው ምርጫ እኔ መራለሁ ቢል ለኢትዮጵያ ሕዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን።
የትግራይ ክልላዊ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ናቸው። ክልሉ በስልጣን ላይ ያለው የኢትዮጵያ መንግስት ህጋዊነቱ በቅርቡ ስለሚያበቃ የባላደራ መንግስት ይቋቋም ሲል ጠይቀዋል። ሙሉ ዘገባው በምሽቱ ይደመጣል።
በተለይ ባለፉት 10 አመታት ውስጥ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችለዋል።
አቶ ነብዩ ለማ ናቸው። በኮቪድ-19 ቫይረስ ክፉኛ የተጎዳውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ ለማነሳሳት እየተደረጉ ስላሉ ጥረቶች በምሽቱ ይነግሩናል። ሌሎች ዘገባዎችም ተካተዋል። ሳሙዚየም የምሽቱ አስተናባሪ ነኝ። ኤልያስ አስማረ ደግሞ መሰናዶውን ያቀናብራል። በመቀጠል ኤደን ገረሞ አጫጭር የዓለም ዜናዎችን ታስተማናለች።
አመሰግናለሁ ሀብታሙ። በድጋሚ እንደምን አምሽታችኋል። በኮሮና ቫይረስ ክፉኛ የተጎዳውን የቱሪዝም ዘርፍ መልሶ ገቢ እንዲያገኝና እንዲያገግም የጎብኚዎችን ደህንነትና ንጽህና መጠበቂያ ዘዴዎችን ያካተተ የኮቪድ-19 ፕሮቶኮል ፕሮጀክት ተዘጋጅቶ ወደ ስራ መግባቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር በዛሬው ዕለት አስታውቋል። የኮሮና ቫይረስ ባስከተለው ተጽዕኖ ኢትዮጵያ ከቱሪዝም ዘርፉ 1 ቢሊዮን ዶላር ገቢ ማጣቷ የተዘገበ ሲሆን የዓለም የቱሪዝም ቀን በሲዳማ ክልል በሐዋሳ ከተማ በድምቀት ተከብሯል። የዓለም የቱሪዝም ቀን መከበር ዘርፉን ያነቃቃል ተብሎ የተጠበቀ ሲሆን ኢትዮጵያም በሀገር አቀፍ ደረጃ በጅጅጋ ከተማ መስከረም 17 ቀን እለቱን ታከብራለች ተብሏል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። የኬንያ ፓርላማ አፈ ጉባኤ የሀገሩ አቃቢ ሕግ ዳኛ ፓርላማው እንዲበተን ያቀረቡትን ምክረ ሐሳብ ተቹ። የኬንያ ፓርላማ አፈ ጉባኤ ጀስቲን ሙቱሪ የኬንያ ጠቅላይ አቃቢ ሕግ ዳኛ ዴቪድ ማራጋ ፓርላማው እንዲበተን ለፕሬዝዳንት ኬንያታ ያቀረቡት ሐሳብ ትክክል አይደለም ብለዋል። ማራጋ የሀገሩ ፓርላማ በ2010 በስራ ላይ የዋለው የኬንያ ሕገ መንግስት አንቀጽ 27 የሚያስቀምጠውን ድንጋጌ በተግባር አላስፈጸመም በሚል ክስ ነው ኬንያታው ፓርላማው በ21 ቀናት ውስጥ እንዲበተኑ ምክረ ሐሳብ ያቀረቡት። ሚኒስተር ሙቱሪ ለሀገሩቱ ጋዜጠኞች ሲናገሩ ሐሳቡ ሚዛናዊነት ይጎድለዋል ብለዋል። የኬንያ ሕግ ባለሙያዎች ማህበር ፕሬዝዳንት ኔልሰን ሃቪግን የጠቅላይ አቃቤ ሕግ ዳኛ ያስተላለፉት ምክረ ሐሳብ ትክክል ነው ባይናት ሚስተር ሃቪ ፓርላማው የተቀመጠውን ህግ አለመተግበሩ ተጠያቂ ያደርጋዋል ሲሉ አስተውቀዋል። በዚህ ጉዳይ ላይ ፕሬዝዳንት ኬንያታ ስለቀረበላቸው ምክረ ሐሳብ እስካሁን ድረስ የሰጡት ምላሽ አለመኖሩም ተገልጿል። ዘገባውን ያደረሰን የኬንያው ዘጋቢያችን ገልሞ ዳዊት ነው። ባለፈው ሳምንት ከዚህ አመት በሞት የተለዩት የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የጸሎትና የአክብሮት ስነ ስርዓት እየተካሄደላቸው ነው። የዳኛ ጊንስበርግ አስክሬን ዛሬ ጠዋት ወደ ጠቅላይ ፍርድ ቤቱ ተወስዶ በዚያ በታላቁ አዳራሽ አርፎ ቤተሰባቸው፣ የጠቅላይ ፍርድ ቤት ዳኞች እንዲሁም የሥራ ባልደረቦቻቸው በተገኙበት የጸሎት ስነ ስርዓት እየተከናወነ ነው። በማስከተልም አስክሬናቸው በጠቅላይ ፍርድ ቤቱ ዋና መግቢያ በር ደጃፍ ላይ እንዲቀመጥ ተደርጎ ህዝቡ ዛሬና ነገ አክብሮቱን እየገለጸ እንዲሰናበት ይደረጋል። ከነገ ወዲያ አርብ ከመንገድ ባሻገር ወደሚገኘው ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ሂል ተወስዶ በክብር ያርፍና የተጠሩ እንግዶች የሚገኙበት የጸሎትና የስንብት ስነ ስርዓት ከተከናወነ በኋላ በመቀጠል ህዝብ እየተሰናበተ የሚያርፍበት ዝግጅት ይደረጋል። ባለፈው ሳምንት በ87 ዓመታቸው ያረፉት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ የቀብር ስነ ስርዓት የቀድሞ ፕሬዝዳንት ጆን ኤፍ ኬኔዲ እና ወንድሞቻቸው ስመጥር ሴኔተሮች ሮበርት እና ኤድዋርድ ኬኔዲ ሌሎችም ታዋቂ ሰዎች መቃብር በሚገኙበት በአርሊንግተን መካነ መቃብር በሚቀጥለው ሳምንት ይከናወናል ተብሏል። በዩናይትድ ስቴትስ በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር በትላንትናው ዕለት 200 ሺህ ገብቷል። ይህንኑ ምክንያት በማድረግ ትላንት በጎ ፈቃደኞች በመዲናዋ ዋሽንግተን በሚገኘው የዋሽንግተን ሃውልት ስር 20 ሺህ ትናንሽ የዩናይትድ ስቴትስ ባንዲራዎችን ዙሪያውን ተክለዋል። እያንዳንዱ ባንዲራ በበሽታው ምክንያት የሞቱ 10 ሰዎችን መታሰቢያ እንዲሆን መሆኑን ተገልጿል። የተለያዩ የሃይማኖት መሪዎች በስፍራው በተከናወነው የጸሎት ስነ ስርዓት ላይ የተገኙ ሲሆን የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤም ንግግር አድርጓል። ይህ ሁሉ ሰው ለሞት እንዳይዳረግ መከላከል ይቻል ነበር ያሉት አፈ ጉባኤ ናንሲ ፔሎሲም አሁንም የሰው ሞት እንዳይከፋ ሳይንሱን እንከተል ሲሉ ተማጽኗል። አድማጮች ለሰዓት ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ ተጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። ወደ ቀዳሚው ርዕሰ ጉዳይ እንሻገር። የትግራይ ክልላዊ መንግስት በስልጣን ላይ ያለው የፌደራል መንግስት ህጋዊነቱ በቅርቡ ስለሚያበቃ የባላደራ መንግስት ይቋቋም ሲል ጠይቋል። ይህ ዘገባ ቆየት ብሎ ይደመጣል። ከዚያ በፊት ግን የተቀዛቀዘውን የንግድና የቱሪዝም ትርኢቶችን የማዘጋጀት ዘርፍ የሚያስቃኘው መሰናዶ ይደመጣል። በዓለም አቀፍ ደረጃ ኮቪድ-19 በከፍተኛ ሁኔታ ከጎዳቸው የንግድ ዘርፎች መካከል አንደኛው የንግድና ቱሪዝም ኤግዚቢሽኖችን ወይንም ትርኢቶችን የማዘጋጀት የሥራ ዘርፍ ነው። ሁኔታዎችን ደግሞ የከፋ የሚያደርገው ዘርፉ የአእምሮ ሀብት በመሆኑና ቋሚ ንብረት ሳያፈራ በማስታወቂያና በመርሃ ግብር ዝግጅት ላይ ብዙ ካፒታል የሚያፈስ መሆኑ ነው። በዚህም የተነሳ ከ2012 ግማሽ ዓመት ወዲህ ዘርፉ ያለ ሥራ መቀመጡ ብቻ ሳይሆን ከኮቪድ-19 በፊት ወጪ ባደረጋቸው የሥራ ማስኬጃዎች ገቢ ባለማስገኘታቸው ትልቅ ጫና እንደተጋረጠበት የኢትዮጵያ ኤቨንትና ኤግዚቢሽን አዘጋጆች ማህበር ፕሬዚደንትና የፕራና ፕሮሞሽን መስራችና ዳይሬክተር አቶ ነብዩ ለማ ለአሜሪካ ድምጽ ተናግረዋል። ኤደን ገረመው ዘርፉ ከኮቪድ-19 ጋር ተያይዞ ስለተጋረጡበት ችግሮች እንዲሁም በአዲስ ዓመት በምን መልኩ ሥራ መጀመር ይችላል በሚለው ዙሪያ አነጋግራቸዋለች። ተከታዩን ዘገባም ታስደምጠናለች።
ዓለም ላይ በርካታ ዘርፎች ያው ኮቪድ ኢምፓክት አድርጓቸዋል። ግን በትልቁ ጎዳቸው ከሚባሉ ሴክተሮች ውስጥ አንደኛው የኢቨንት እና ኤግዚቢሽን ኢንዱስትሪ ሙሉ ለሙሉ ስራው እንዲቆም ነው የሆነው። ልክ የኮቪዱ ኬዝ እንደመጣ ስኬጁል ተደርጎ የነበሩ ኢቨንቶች ወይ ካንስል ሆነዋል ወይ ፖስትፎንድ ሆነዋል። እዚህ ሲሰራባቸው የነበሩ ፕሮግራሞች ሁሉ ተቋርጠዋል። ድርጅቶቹም ከዛ በኋላ ብዙዎቹ ስራ እየሰሩ አይደሉም። በክፉኛ ተመታቸው ኢንዱስትሪዎች ውስጥ አንዱ ነው። ኢትዮጵያም ተመሳሳይ ሁኔታ ነው።
አቶ ነብዩ ለማ ባለፈው 10 ዓመት ውስጥ የሆቴልና ኢቨንት ዘርፍ እጅጉን እያደገ የመጣ ዘርፍ መሆኑን አስታውሰው አዲስ አበባ ከሚመጡ ቱሪስቶች 65% የሚሆኑት ለስብሰባና ለተለያዩ ዝግጅቶች የሚመጡ እንደነበሩም በመግለጽ የዓለም አቀፍ ስብሰባዎችና ኢቨንቶች ድል በኢትዮጵያ መፈጠሩ የሆቴሎችና ሌሎች በዚሁ ሰንሰለት ላይ ያሉ የንግድ ስራዎችም እንዲያድጉ ኢንዱስትሪው ትልቅ ሚና እንደተጫወተም እንዲህ ያስረዳሉ።
በተለይ ባለፉት 10 ዓመታት ውስጥ ብዙም ባይሆኑ የተወሰኑ የሚባሉ ብዙ ሺህ ሰዎች የሚሳተፉባቸው ትላልቅ ስብሰባዎች ወደ ኢትዮጵያ መምጣት ችሏል። በኤግዚቢሽን ደረጃን ስንወስደው በፊት ከነበረው አሁን በየአመቱ አዳዲስ ኤግዚቢሽኖች፣ አዳዲስ ትሬድ ፌሮች በሀገር ውስጥ ልጆችም በውጭ ሀገር ሊስቶች የሚዘጋጁ ኤግዚቢሽን ትሬድ ፌሮች እየበዙ መጥተዋል። በቁጥር ባስቀምጥልሽ እኛ 2007 ላይ ወደ ኢንዱስትሪው ስንገባ በስፔሻላይዝ ትሬድ ፌሮች ወይም በአንድ ዘርፍ ላይ ትኩረት አድርገው የሚሰሩ የነበሩ ትሬድ ቁጥር 3 ነው። በቃ የኮንስትራክሽን፣ የአውቶሞቲቭ እና የአበባ ኤግዚቢሽኖች ብቻ ነበሩ። አሁን ላይ ከ20 በላይ የሆኑ ስፔሻላይዝ ትሬድ ፌሮች አሉ። ኢንዱስትሪው እያደገ ነው ማለት እንችላለን። በአጠቃላይ ሴናሪዮ ስናየው ለምን ለቱሪዝም ሴክተሩ አስተዋጽኦ የሚያደርገውም ነገር ትልቅ ነው። ቱሪዝም ሴክተሩ ደግሞ በየአመቱ ለኢኮኖሚ ኮንትሪቢዩት እያደረገ ያለው የውጭ ምንዛሪ እንዲሁም ወደ ሀገር ውስጥ እንዲመጣ እየተደረገ ያለው የውጭ ዜጋ ቁጥርም እየጨመረ እንዲመጣ ማድረግ ይችላል። በእኛ ሀገር ደረጃ እስካሁን ድረስ የተሰራ ጥናት የለም። አልፎ አልፎ ግን የተቀመጡ የዳሰሳ ጥናቶች አሉ። ለምሳሌ ኢሳባ የሆቴል አሶሲሽን የሰራው የዳሰሳ ጥናት ነበር። እነሱ ያስቀመጡት መረጃ የሚያሳየው አዲስ አበባ ከሚመጡ የውጭ ሀገር ዜጎች ውስጥ ከ65-70% የሚሆኑት የሚመጡ የቢዝነስ ቱሪስቶች መሆናቸው ነው። ኢኮኖሚ ላይ የሚፈጠረውን ተጨማሪ ገቢ ለሴክተሩ ማድረግ ተጨማሪ ትኩረት እንዲሰጠው እገዛ አድርጓል። የሆቴሎቹ ቁጥር እየጨመረ ከአሜሪካ ታይዞና ዲማንዱ ማሁንም ያለው ስለሆነ ሌላውንም በትራንስፖርት ኢንዱስትሪው ምንስ እነዚህ ሰዎች እንግዲህ በርካታ ሰዎች ኢትዮጵያ መጣሉ ስንል ከሚመጡት ሰዎች በብዛት የሚያጓጉዘው የኢትዮጵያ አየር መንገድ ነው። ስለዚህ ለኢትዮጵያ አየር መንገድ የተጓዦች ማደግም የኢንዱስትሪው ተጽዕኖ አሳድሯል ብለን ማሰብ እንችላለን።
አቶ ነብዩ ከዚህ ቀደምም ኢንዱስትሪው ትልልቅ ተግዳሮቶች እንደነበሩበት ገልጸው ኮቪድ-19 ደግሞ ጫናዎቹን እንዳከበዳቸው እንዲህ ያስረዳሉ።
ኢሽና ኢቨንት ኢንዱስትሪው ትኩረት ተሰጥቶ ሪኮግናይዝ ተደርጎበት እየተሰራ ነበር። በስብሰባዎችም ሲባል በብዛት የሚወሰዱት እነዚህ ስብሰባዎች አህጉር አቀፍ የሆኑ ስብሰባዎች ወይም ደግሞ መንግስት ኢንቮልቭ ያደረገባቸው ዓለም አቀፍ ስብሰባዎች ናቸው እንጂ በፕራይቬት ሴክተር የሚዘጋጁ ስብሰባዎች ላይ የነበረው እውቅናና እገዛ ሰፊ አልነበረም እና ብዙ ተግዳሮቶች ነበሩት። ኮቪዱ ሲመጣ ደግሞ ችግሩ የተፈጠረው ምንድን ነው? ሰዎች የሚሰበሰቡበት ቦታ በመሆኑ ኢሚዲየትሊ ከተወሰኑት ውሳኔዎች መካከል ኢቬንቶች እንዳይካሄዱ የሚለው አይካሄዱ መባሉ ደግሞ አዘጋጆቹም ላይ በስቴት ሰንሰለቱ ያሉትን በሙሉ የጎዳበት ሁኔታ ነው ያሉ። የተለጠነው ዓለም ላይ ያሉት ኢቭን አንዳንድ ታዳጊ ሀገራት ላይ በተለይ ያው ዘመኑን በዋጀ መልኩ የኢንተርኔት ፋሲሊቲያቸው ጠንካራ የሆኑባቸው ሀገሮች ላይ ወዲያውኑ ወደ ቨርቹዋል የተቀየረበት ሁኔታ አለ። ኢቨንቶቹ አንዳንዶቹ ኢትዮጵያ ባለው ነባራዊ ሁኔታ ግን የኢንተርኔት ፔኔትሬሽን ሬቱ ስቲል ገና ነው። ኢቨን የተዘጋጁ ትንሽ የሚባሉ መድረኮችም ላይ ያጋጠሙ የቴክኒካል ችግሮች አሉ እና ብዙ ደፍረን ብዙዎቻችን ወደዛ ኢቨንቶቹን መቀየር የቻልንበትም ሁኔታ የለም እና ተግዳሮቱ ብዙ ነው። ኢቨን ከተግዳሮቱም አልፎ በጣም ብዙ ድርጅቶችን ከገበያ ውጭም አድርጓል። ኮቪድ ያመጣውን ችግር ተቋቁመው መዝለቅ ባለመቻላቸው ምክንያት ኢቨን ተቋቁመው ያሉትን ድርጅቶች የምንላቸው ወደፊት ቀጣይነታቸው ላይ ትልቅ ጥያቄ ምልክት ያለበት ሁኔታ ነው ያለው። አንዳንዶቹ ድርጅትም እንዳያፈርሱ ያው የአስቸኳይ ጊዜ አዋጁ ይገድብም ስለነበረ በሚችሉት አቅም ተበድረውም ተለቀተውም ከሰራተኞቻቸው ጋር ተስማምተውም የቆዩ ድርጅቶች አሉ። ከዚህ በኋላ ግን ያንን ይቀጥላሉ ወይ? አሁን አስቀዳጅ የነበረው ሁኔታ ስላለፈ አሁን ስላልቀጠላ አስቸኳይ ጊዜ አዋጁ እነዚህ ድርጅቶች ተቋቁመው ይቀጥላሉ ወይ የሚለው አሳሳቢ ጉዳይ ነው።
አቶ ነብዩ ይህ የኢቨንትስ እና የኤግዚቢሽን ዘርፍ ወደ ስራ እንዲመለስ 10 ተቋማትን ያካተተው የኢቨንትስ እና ኤግዚቢሽን ማህበር የመምሪያ ጽሑፍ አዘጋጅቶ ለቱሪዝም ሚኒስቴር ማስገባቱ ነው።
ቀደም ብለን አንዱ አሳሳቢ ጉዳይ ስለሆነ ይህንን ጉዳይ ሰርተንበት በዓለም አቀፍ ደረጃ ያሉትን ተሞክሮች ወስደን በኢትዮጵያ ደረጃ ደግሞ እንዴት ማድረግ ይቻላል የሚለውን ነገር በደንብ ተነጋግረን አቅርበናል። በመንግስት ደረጃ በቱሪዝም ሚኒስቴር ስር ኮቪድ ባለበት ሁኔታ ኢቨን ስቴት ኦፍ ኢመርጀንሲውን ሳያልቅ በፊት ስቴት ኦፍ ኢመርጀንሲውን ባለበት ሁኔታ ከዛም በኋላ ያው ከዚህ በኋላ ከኮቪድ ወጥ በኋላ ነገሮች ወደነበረበት ይመለሳሉ ተብሎ ስለማይጠበቅ በምን መልኩና መስፈርት ኢቨንቶች መካሄድ አለባቸው የሚለውን መመሪያ ሰርተን አቅርበናል ለመንግስት።
ዘርፉን ለማነቃቃትም ከገንዘብ አቅም ጋር በተያያዘም የግብር ፎይታና ከባንኮች ከማሳጃ ነፃ የሆነ ብድር እንዲመቻችላቸው መጠየቃቸውንም ይገልጻሉ።
ኢቬንቶቹን ለማዘጋጀት የምንሄድበት ወቅት ኢቬንቶቹን ፕሮሞት ለማድረግ የኢቬንቶቹን ዝግጅት ለማከናወን ተብሎ ብዙ ስራዎች የምንሰራው ብዙ ወጪዎችን አውጥተን ከዛ ጋር ተያይዞኛውን ገቢ ብቻ ሳይሆን የቀረብን ያወጣነውም ወጪ ሙሉ ለሙሉ ኪሳራ ነው። ኢቬንቶቹን ለማዘጋጀት ስለሚሄድባቸው ሂደቶች አንዱ የጠየቅነው ነገር ከዛም በፊት የተወሰኑ ወራቶችን ወደኋላ ሄዶ ከዚህም በኋላ ደግሞ ከ2013 ግማሽ ድረስ ቢያንስ ግብሮች እና ታክሶች ቢነሱ የሚል አንድ ጥያቄ ጠይቀናል። ሌላኛው ደግሞ የገንዘብ አቅርቦት በብድር ቢመቻች ያለ ኮላተራል ዋስትና የሚመቻችበት ሁኔታ ቢኖር ለምን የስራው ጸባይ አሴት ወይም ሀብት እንድናፈራ የሚያደርግ አይደለም። አገልግሎት ኢንዱስትሪ ነው የምንሰጠው። የሌሎች ድርጅቶችን ወይም የአዳራሾችን ተጠቅመን ነው የምንሰራው። እዚህ አዘጋጆች የላቸውም። ለባንክ ዋስትና ሊያስ የሚችሉት ሀብት የላቸው ገንዘብ ተበድረው ለማግኘት የሚያስችል። ስለዚህ ከዛ አንጻ እሱን ተመልክተው መንግስት ከዋስትና ውጭ የሆነ ገንዘብ ብድር ማግኘት የሚችልበት ነገር እንዲኖርም ጠይቀናል።
አቶ ነብዩ ለማ ሲያጠቃልሉም የኢቨንትስ እና ኤግዚቢሽኑ ዘርፍ በሀገሪቱ ምጣኔ ሀብት ላይ ትልቅ ሚና የሚጫወት መሆኑን ጠቅሰው ለዘርፉ ትኩረት እንዲሰጠው አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። አብራችሁን ስለሆናችሁም እናመሰግናለን። የህዝብ ተወካዮች ምክር ቤት 6ኛ ሀገራዊ ምርጫን እንዲካሄድ ያስተላለፈው ውሳኔ በህገወጥ መንግስት እንዲተገበር የታቀደና ተቀባይነት የሌለው ነው ብሏል የትግራይ ክልላዊ መንግስት። የክልሉ መንግስት ቃል አቀባይ ወይዘሮ ሊያ ካሳ ለቪኦኤ እንደተናገሩት አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም 25 በኋላ ስለሚያበቃ ቅቡልነት ያለው ምርጫ ለማካሄድ ባላደራ መንግስት መቋቋም አለበት ብሏል። ሙሉጌታ ጽባ
የህዝብ ተወካዮች ምክር ቤት ትናንት ባካሄደው 5ኛ ዘመን 4ኛ አስቸኳይ ስብሰባው 6ኛ ጠቅላላ ሀገራዊ ምርጫ የዓለም ጤና ድርጅትና የጤና ሚኒስቴር ባስቀመጡት ምክረ ሐሳብ መሰረት ኮሮና ቫይረስ በመከላከል ምርጫውን ማከናወን እንደሚቻል የቀረበው ውሳኔ አጽድቋል። በምርጫው ጉዳይ የትግራይ ክልል መንግስት አቋም ለአሜሪካ ድምጽ የተናገሩት የክልሉ የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ሊያ ካሳም ውሳኔው ትክክል አይደለም በማለት ተቃውመውታል። ምርጫው መካሄድ የነበረበት የተመረጠው መንግስት 5 አመት ሳይሞላው ነው። ሆኖም ግን የህገ መንግስት ትርጉም በማለት ምርጫው ያላግባብ ቀድሞ ተራዝመዋል ብለዋል። ለዚህም ነው የትግራይ ክልል የራሱን መንግስት ህጋዊነት ለማስቀጠል ምርጫ ያካሄደው በማለት ገልጸዋል። አሁን ምርጫው ለማካሄድ የተወሰነው የትግራይ ክልል ምርጫ በስኬት በመጠናቀቁ እንዲሁም በተለያዩ ሀገሪቱ አካባቢዎች በመንግስት ላይ ህዝብ ተጽኖ ያሳደረ በመሆን እንጂ የህዝብ ሉዓላዊነት ለማክበር አይደለም ብለዋል።
በትግራይ ውስጥ የተካሄደው ምርጫ ለዓለም ህዝብ ብዙ ትምህርት ያስተላለፈበት ሁኔታ ስለነበረ ለምን ነው እንደ ሀገር ይሄንን ምርጫ ማይካሄደው የሚለው ነገር ብዙ ከዛም የሚነሱ ጥያቄዎች ነበሩ። ለዚህ ለፌደራል መንግስት የተቆናጠጠው ኃይልም ፈታኝ የሆነበት ይሄ ጉዳይ ነው ማለት ነው። አሁን የወሰነው ውሳኔ በአምስት አመት ውስጥ ጊዜ በማይካሄድ ምርጫ ላይ ከዛ በኋላ አሁን ስለወሰነው ተብሎ ከዛ በኋላ የሚካሄድ ምርጫ ህገ መንግስታዊ ነው። ህገ መንግስታዊ በሆነ የሚያካሄድ አካል ደግሞ ምርጫው ህጋዊ ነው ወይም የህዝብ ተአማኒነት ያረጋገጠ ነው፣ ግልጽ ነው፣ ዲሞክራሲያዊ ነው፣ ፍትሃዊ ነው ምርጫው የሚለውን ነገር ሊመጣ አይችልም። ስለዚህ ይሄ ህገ መንግስታዊ የሆነ አካል ነው የሚመራው ይሄ ምርጫ። ይሄ ህገ መንግስታዊ የሆነ አካል ደግሞ ይሄንን ምርጫ ሊመራው አይገባም ነው የኛ ጥያቄ።
የኮሮና ቫይረስ ወረርሽኝ ምክንያት በማድረግ ነው ምርጫው ካሁን በፊት የተራዘመው? አሁን ኮሮና አስጊ አይደለም እየተባለ ነው ወይ ብለው ይጠይቃሉ። የማራዘምም ይሁን አሁን ምርጫውን ይካሄዳል ማለት ለህዝብ የማጭበርበር ሂደት ነው በማለትም ከሰዋል ወይዘሮ ሊያም። ኃላፊዋ ሲናገሩም የፌደራል መንግስት መራዘም የማይገባውን ምርጫ አራዝሟል፣ አሁን ደግሞ በህዝብ ተወካዮች ምክር ቤት የተወሰነው ውሳኔ በህገወጥ መንግስት እንዲተገበር የታቀደ ተቀባይነት የሌለው ነው ብለዋል። አሁን በስልጣን ላይ ያለው መንግስት ህጋዊነቱ ከመስከረም 25 በኋላ ያበቃል በማለትም ገልጸዋል።
ከነገረው ያለፈ ምርጫ ነው እየተካሄደ ያለው። ምክንያቱም አሁን ያለው መንግስት እንግዲህ አጠቃላይ ጊዜውን ሊያበቃ ማለት ነው። ኤክስፓየር የሚያደርግበት ቀን 13 ቀን ብቻ ነው የቀረው። መስከረም ከመስከረም 25 ህገ መንግስታዊ የሆነ የተቋቋመ መንግስት የለም በዚህ ሀገር። አሁን አስወስኛለሁና ከዛ በኋላ የሚካሄድ ምርጫ ከመስከረም 25 በኋላ የሚካሄደው ምርጫ እኔ እመራለሁ ቢል ለኢትዮጵያ ህዝብ ሁለተኛ በደልና ሁለተኛ ወንጀል እየፈጸመ ነው ያለው ይሄ ቡድን። ምክንያቱም የኢትዮጵያ ብሔር ብሔረሰቦች ህዝቦች ይሁንታ የሰጡት ለአምስት አመት ብቻ ነው። ከአምስት አመት በኋላ ሁሉም እኩል ነው በዚህ ሀገር ያለው ሁሉም ኃይሎች።
ሀገሪቱ ከመፍረስ ለማዳንና ህጋዊና ቅቡልነት ያለው ምርጫ እንዲኖር የባላደራ መንግስት መቋቋም አለበት የሚል የመንግስታቸው አቋም መሆኑን ተናግረዋል።
ምርጫ ካሄዳለሁ ስላለም ዝም ብሎ ዝውውር ተብሎ የሚገባ አይደለም። የራሱ ሂደቶች አሉ። እነዚህ ሂደቶች ለማስኬድ የሚያስችል ማን ነው የሚያስኬደው የሚለውን ነገር ገለልተኛ የሆነ አካል። ምክንያቱም ከዚህ በኋላ መንግስት የሚባል የለም። ከመስከረም 25 የሚባለው ኦፊሻል የሚታወቅ በህዝብ በኢትዮጵያ ብሔር ብሔረሰቦችና ህዝቦች የተመረጠ መንግስት የለም። ይሄ በሌለበት ማን ነው የሚያስኬደው የሚለው ነገር ቀጣይ ሌላ መመረስ ያለበት ጥያቄ ነው የሚል እምነት ነው ያለው። ስለዚህ አጠቃላይ ማን ነው ገለልተኛ በሆነ አካል መካሄድ አለበት? ከተካሄደ ባላደራ መንግስት መቋቋም አለበት። ይሁሉም ብሔር ብሔረሰቦች የተዋቀረ የሸንጎ መቋቋም አለባቸው። እነዚህ ከተቋቋሙ በኋላ ገለልተኛ በሆነ መንገድ ምርጫውን መካሄድ አለበት እንጂ ህገወጥ በሆነ አገባብ ምርጫ ራዝማለሁ ብሎ አላስፈላጊ በሆነ መንገድ ሂዶ የህገ መንግስት ትርጉም ማይሰጥበት ትርጉም ሰጥቶ ምርጫ ላለማካሄድ ያጭበረበረ ምርጫ ያራዘመ አካል ተመልሶ ደግሞ አሁን ለራሱ ስጋት ሲሆንበት አጠቃላይ አገሪቷን ወደ ጫፍ መበታተን ካደረሰ በኋላ የዚች አገር እጣ ፈንታ ወደ እልቂትና ወደ ብተና ካደረሰ በኋላ ተመልሶ ደግሞ እሱ ህገ መንግስታዊ ለመምሰልና ህገ መንግስታዊ በሆነ መንገድ ምርጫ እናካሄዳለን የሚልበት ሞራል መስበና የለውም አሁን ያለው በስልጣን ላይ የተቆናጠጠው ቡድን የሚለው እምነት ያለ
ለወይዘሮ ሊያም ህወሓት ጨምሮ በክልሉ የሚገኙ ፓርቲዎች የፌደራል መንግስት በሚያዘጋጀው ምርጫ ይሳተፋሉ ወይ ብለን ጠይቀናቸው ምርጫው ህጋዊ አይደለም ነገር ግን በምርጫ የመሳተፍ ጉዳይ የሚወሰነው በፓርቲዎቹ በራሳቸው ነው ሲሉ ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አድማጮች የትግራይ ክልላዊ መንግስት ስለቀረበው የባላደራ መንግስት ይቋቋም ጥያቄና ተያያዥ ጉዳዮች የተሰጠው ምላሽ የሚመለከተው ዘገባ ከ3 ሰዓት ጀምሮ በሚሰማው ስርጭት ይደመጣል። አሁን ወደ ሌላ ዘገባ እንሻገር። ፕሬዚደንት ትራምፕ የሀገር ፍቅር ትምህርትን በዩናይትድ ስቴትስ ትምህርት ቤቶች ለማበረታታት እቅድ እንዳላቸው በቅርቡ አስታውቀዋል። ህጻናትን አሜሪካን ዘረኛ ሀገር አድርጎ ከመያዝ የግራ ዘመመው ሰበካ ለማዳን እንደሚፈልጉም ተናግረዋል። የፕሬዚደንት ትራምፕ ሐሳብ በመጪው ህዳር በሚደረገውና ሁለቱም እጩዎች የተለያዩ አቋሞች በያዙበት የዘርፍ ተላይ ያነጣጠረ አዲስ የጋለ ክርክር መነሾ ሆኗል። የፓትሲ ውዳክሰዋራን ዘገባ በመቀጠል እናስተማቸዋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እምነት በአሜሪካ እየተከሰተ ያለው ማህበራዊ አለመረጋጋት መንሾ ወደ መማሪያ ክፍሎች ያመራል። የግራ ክንፍ ነውጥና ስርዓት አልበኝነት አስርተ ዓመታትን ያስቆጠረ የግራ ክንፍ የትምህርት ቤቶቻችን ውስጥ አስተምሮት ቀጥተኛ ውጤት ነው ያሉት ትራምፕ የታሪክ ትምህርት ስርዓታዊ ዘረኝነትና አገሪቱ በቀደመ ታሪኳ በባሮች ጉልበት ላይ የተመሰረተች መሆኗን የሚመለከቱ ውይይቶችን ማካተት አለበት ለሚለው ጥያቄ ትራምፕ በቅርቡ ትምህርት ቤቶች ተማሪዎች በራሳቸው ታሪክ የሚያፍሩ እንዲሆን ለማድረግ አሜሪካ ክፉና ዘረኛ ሀገር መሆኗን እያስተማሩ ይገኛሉ ብለዋል። ሁኔታውንም ህፃናትን መበደል አድርገው ተርጉመውታል።
By viewing every issue through the lens of race they want to impose a new
እያንዳንዱን ጉዳይ በዘር መነጽር በመመልከት አዲስ የመድሎ ስርዓት መፍጠር ይፈልጋሉ። እሱ እንዲፈጠር መፍቀድ የለብንም።
And we must not allow that to happen.
ምንም እንኳን በፈቃደኝነት ላይ ተመሰረተ የታሪክ ትምህርትን የሚመለከት መመሪያ ቢኖርም የትምህርት መርሃ ግብሮች ግን በግዛቶች የሚወሰኑ ናቸው። አሁንም ግን ፕሬዚደንት ትራምፕ የሀገር ፍቅር ትምህርት የሚሉትን ትምህርት ቤቶች መልሰው እንዲያስተምሩ ይፈልጋሉ። ሪች ሚለር የቫንደርቢልት ዩኒቨርሲቲ የዘርፈ ትምህርት መምህር ናቸው።
It's almost laughable that anyone can could even think that
የሀገር ፍቅርን ማስተማር ይቻላል ብሎ ማሰብ በራሱ አስቂኝ ነው። እውነታን የሚያሳይ የትምህርት መርሃ ግብርና እድል ያስፈልገናል። እውነታው የሚያሳየው ዘረኝነትን በሀገሪቱ ውስጥ ለመግታት በሚደረገው ፍልሚያ ብዙ ስራ እንደሚጠበቅብን ነው ያሉት። እሳቸው የትምህርት ቤቶች መርሃ ግብሮች የባሪያ ንግድ፣ የመብት ትግሎችና ዘረኝነትን በአሁኑ የአሜሪካ ማህበረሰብ ላይ የተውትን ውጤት የሚመለከቱ ውይይቶችን ማካተት አለባቸው ይላሉ። በሀገሪቱ ተቃውሞ በቀጠለበት በአሁኑ ሰዓት የዘር ፍትህ የመጪው ህዳር ምርጫ ማዕከላዊ ማጠንጠኛ ጉዳይ ነው። ትራምፕ የጥቁሮች ነፍስ ዋጋ አለው የሚለውን እንቅስቃሴ የጥላቻ ምልክት ሲሉ ጠርተውታል። ስርዓታዊ ወይንም ተቋማዊ ዘረኝነት መኖሩንም አይቀበሉ። ዲሞክራቱ ፕሬዝዳንታዊ እጩ ጆ ባይደን ግን ሙሉ በሙሉ የተለየ እይታ አላቸው።
The original sin of this country still stains our nation today and sometimes
የዚች ሀገር የቀደመ ኃጢአት ምልክት በሀገራችን ዛሬም ላይ ይታያል። እኛም ገሸሽ አድርገናል። በየለቱ በሌሎች ሺህ ተግባራት ተጠምደን በእለታዊ ህይወታችን ገፍተናል። ሆኖም ኃጢአታችን በዚህው አለን ያሉት የሀገር ፍቅር ትምህርትን ለመመለስ ትራምፕ የ1776 ኮሚሽን የተሰኘ መፍጠር ይፈልጋሉ። ዓመተ ምሕረቱ የአሜሪካ ቅኝዎች ከእንግሊዝ ነጻ መሆናቸውን ያወጁበት ዓመት ነው።
Uh-huh.
አብራችሁን ስላመሻችሁ በእጅጉና አመሰግናለን። ኤልያስ አስማረ በድምጽ ቅንብር፣ ትዝታ ብላቸው በመርሃ ግብር አርትኦት፣ እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት እስካሁን ድረስ አብረን ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።